The Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ሰኔ 25 2012 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ውስጥ በተለያዩ አካባቢዎች በነበረ ሁከት እስከ ትናንት ምሽት ከ80 በላይ ሕይወት ጠፍቷል። የሐጫሉ ሁንዴሳን ታላቅ ወንድም መልእክት አድምጡ።
ሁሉም ሰው የሆነ ነገር ከማድረጉ በፊት ከፍ ብሎ እንደው ቢያስብ ቆሞ ብሎ ቢያንስ በቃ አሁን ለምን ቤታ እንዳይቀበር አቡ ለፈልጋችሁ ብሎ መታየት ያለበት ቤተሰብ ሬሳ እንዳይቀበር አባባሩ መፍጠር፣ ግን እንደገና ሌላ ሰው እንዲሞት ማድረግ ይህ ማሰብ ይመስል እንደውም የሞተውን ሰው ክብር ማሳጣት ነው። ስለዚህ እንደው የሆነ ነገር ከማድረጋችን በፊት ብናስብ።
የሐጫሉ ታላቅ ወንድም ሀብታሙ ሁንዴሳ ከአዲስ አበባ፣ ከአምቦና ሌሎችም አካባቢዎች የኢትዮጵያን የዛሬ ውሎ አዳር የሚመለከቱ ዘገባዎች አሉን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። በቅንብሩ ብርሃን ኃይሉ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኬ መሐመድ ከቅርብ ጊዜያት ወዲህ በኢትዮጵያ ያለውን ሁኔታ በቅርብ እየተከታተሉ መሆናቸውን ገልጸው ለጠፋው ህይወትና ለደረሰው ጉዳት ለቤተሰቦቻቸው ሀዘናቸውን ገልጸዋል። የተጎዱትም ቶሎ እንዲድኑ ተመኝተዋል። ሀገሪቱ በሐጫሉ ሁንዴሳ ሞት ምክንያት ሀዘን ላይ ባለችበት በአሁኑ ወቅት መረጋጋት እንዲኖር ጥሪ አድርገዋል። ዛሬ በሐጫሉ ሁንዴሳ የቀብር ስነስርዓት ለመገኘት በሞከሩ ሀዘነተኞችና በጸጥታ ኃይሎች መካከል በተፈጠረ ግጭት 6 ሰዎች ጉዳት እንደደረሰባቸው ሮይተርስ የዜና አገልግሎት ዘግቧል። በአምቦ ከተማ ስታዲየም በተደረገው የቀብር ስነስርዓት ለመግባት የሞከሩትን ሰዎች ለመግታት ፌዴራል ፖሊሶችና የክልሉ ፖሊሶች መንገዶችን ዘግተው ወደ ሰማይ ይተኩሱ እንደነበር ነዋሪዎች ተናግረዋል ይላል የሮይተርስ ዘገባ። አሁን በደረሰን መረጃ ደግሞ የአዲስ አበባ ከንቲባ ኢንጂነር ታከለ ኡማ ዛሬ በሰጡት መግለጫ ከነገ ጀምሮ ሁሉም የአዲስ አበባ ነዋሪ መደበኛ ስራውን እንዲጀምር ጥሪ ማድረጋቸውን አሳውቀዋል። የአርቲስት ሐጫሉ ሞትን ተከትሎ በተነሳው ሁከት ተጠያቂ ያደረጓቸው ሰዎች በራሳቸው ሚዲያ በስልኮቻቸው ጭምር ተጠቅመው ህዝብን በህዝብ ላይ፣ ጎረቤትን ጎረቤት ላይ፣ ወጣት ወጣት ላይ እንዲነሳና እልቂት ከተማ ላይ እንዲመጣ ያደረጉት ጥሪ ከሽፏል ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኬ መሐመድ ከቅርብ ጊዜያት ወዲህ በኢትዮጵያ ያለውን ሁኔታ በቅርብ እየተከታተሉ መሆናቸውን ገልጸው ለጠፋው ህይወትና ለደረሰው ጉዳት ለቤተሰቦቻቸው ሀዘናቸውን ገልጸዋል። የተጎዱትም ቶሎ እንዲድኑ ተመኝተዋል። ሀገሪቱ በሐጫሉ ሁንዴሳ ሞት ምክንያት ሀዘን ላይ ባለችበት በአሁኑ ወቅት መረጋጋት እንዲኖር ጥሪ አድርገዋል። የጅቡቲ ባለስልጣኖች በእስር ላይ ያሉት የቀድሞ የአየር ኃይል አብራሪ ላይ ደረሰ የተባለውን የማጎሳቆል ተግባር በነፃ እንዲመረምሩና የፍርድ ሂደት መብታቸው እንዲከበር ሂውማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ጠይቋል። የሀገሪቱ ባለስልጣኖች የፓይሎቱን መታሰር በመቃወም የሚካሄዱ ሰላማዊ ሰልፎችን ጨቁነዋል ተብሏል። በጅቡቲ አየር ኃይል ሌተናንት የነበሩ ፋውድ ዮሱፍ አሊ ባለፈው መጋቢት ወር ወደ ኢትዮጵያ ሸሽተው እንደነበርና በከፍተኛ ወታደራዊ ባለስልጣኖች ተፈጸመ ስላሉት የሙስና ተግባር እንዲሁም በጎሳ ላይ እየተመሰረተ አድሎ ይፈጸማል የሚል በቪዲዮ የተቀረጸ መልእክት አውጥተዋል። ይህን መሰረት በማድረግም በጅቡቲ መንግስት ላይ የትጥቅ ትግል እንዲካሄድ አነሳስተዋል ተብሏል። ባለፈው ወር ኢትዮጵያ ወደ ሀገራቸው እንደመለሰቻቸው የጠበቃ መብት ሳያገኙ በክህደት ተግባር እንደተከሰሱ ተዘግቧል። ተከሳሹ በያዝነው ወር ጋቦዴ ከተባለ ማዕከላዊ እስር ቤት ይደርስብኛል ያሉትን የማዋረድ አያያዝ በቪዲዮ ቀርጸው ካወጡ በኋላ ከፍተኛ ተቃውሞ ተቀስቅሶ ከእስር እንዲፈቱ ጥያቄዎች ቀረቡ። ደቡብ ሱዳን ያሉት ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ካለፈው ሚያዝያ ወር አንስቶ 57 የሚሆኑ የድርጅቱ ተልእኮ ሰራተኞች በኮቪድ-19 ቫይረስ እንደተያዙ ገልጸዋል። የሰላም ጥበቃ ሰራተኞቹ በቫይረሱ የተያዙት ከደቡብ ሱዳን ህዝብ ጋር ባላቸው ቀጣይ የሆነ ቅርብ ግንኙነት ሊሆን ይችላል ብለዋል ዴቪድ ሼር። በአሁኑ ወቅት 45ቱ ከበሽታው አገግመዋል፣ አንድ ሰው ሞቷል ብለዋል ባለስልጣኑ። ከፍተኛ የዩናይትድ ስቴትስ የስለላ ባለስልጣኖች የአፍጋኒስታን ታሊባን አማጽያን በአሜሪካና በጥምረት ኃይሎች ወታደሮች ላይ ግድያ እንዲፈጽሙ ገንዘብ ለመክፈል ሩሲያ አሲራለች የሚለውን ክስ በሚመለከት ስለሚታወቅና ስለማይታወቀው ነገር ዛሬ ለከፍተኛ የምክር ቤት አባላት ለማስረዳት መዘጋጀታቸው ታውቋል። የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ሲአይኤ ስራ አስኪያጅ ጄና ሃስፐል እና የብሔራዊ ጸጥታ አገልግሎት ስራ አስኪያጅ ፖል ነከሶኒ ዛሬ ከቁልፍ የምክር ቤት አባላት ጋር እንደሚገናኙ የዋይት ሀውስ ቤተ መንግስት አረጋግጧል። በሌላ ዜና ደግሞ ዩናይትድ ስቴትስ ውስጥ ትላንት ከ50,000 በላይ የኮሮና ቫይረስ በሽተኞች ተገኝተዋል። ዓለም አቀፉ ወረርሽኝ ከተጀመረበት ጊዜ አንስቶ በአንድ ቀን ውስጥ ይህን ያክል ብዛት ያላቸው በሽተኞችን ስታስመዘግብ ለመጀመሪያ ጊዜ ነው። ቆንጅታዬ ዝርዝር አላት።
ትናንት ዩናይትድ ስቴትስ ውስጥ ከተመዘገበው ከምንጊዜውም ከፍተኛ የሆነ አሃዝ ውስጥ ትልቁን የመዘገበችው 9,740 አዲስ የቫይረሱ ተጠቂዎች የተገኙባት ካሊፎርኒያ ነች። ቴክሳስ፣ ፍሎሪዳ እና አሪዞና ይከታተላሉ። አላስካ፣ ጆርጂያ፣ ሉዊዚያና፣ ሰሜን ካሮላይና እና ቴኔሲም ከምንጊዜውም የበዙ ሰዎችን መዝግበዋል። በ8 ክፍለ ግዛቶች ታመው ሆስፒታል የሚገቡ ሰዎች ቁጥርም እንዲሁ ከምንጊዜውም በላይ እንደጨመረና አንዳንዶቹ ሐኪም ቤቶች ከአቅም በላይ ሊሆንባቸው እንደሆነ ተገልጿል። ካሊፎርኒያ ውስጥ ስርጭቱ በመባባሱ የተነሳ አገረ ገዢው ጋቪን ኒውሰም ወረርሽኙ እንደጀመረ ተወስደው የነበሩት የእንቅስቃሴ ክልከላዎች እንደገና በማጽናት በ19 ቀበሌዎች የመጠጥ ቤቶች፣ የሲኒማ ቤቶች እንዲዘጉ አዘዋል። ምግብ ቤቶችም ደጅ እንጂ የውስጥ መስተንግዶ እንዳይሰጡ ተከልክሏል። የኒውዮርክ ከተማ ከንቲባ ቢል ደ ብላዚዮም የከተማዋ ምግብ ቤቶች በላተኛ ገብቶ እንዲመገብ ሊፈቅዱ የነበራቸውን እቅድ ከሌላ አካባቢ ቫይረሱን ይዘው የሚመጡ ሰዎች ሊጎርፉብን ይችላሉ በሚል ስጋት በይደር ይዘውታል። የፔንሲልቬኒያ አገረ ገዢ ነዋሪዎች በሙሉ ጭንብል እንዲጠቀሙ ትዕዛዝ ሰጥተዋል። የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ገና ብዙ ትግል ስለሚጠብቀን ወረርሽኙን በተበጣጠቀ አካሄድ ሳይሆን በሁሉም መንገድ ልንዋጋው ይገባል ሲሉ አስገንዝበዋል። አፍና አፍንጫን በጭንብል መሸፈን አስፈላጊ መሆኑንም ዶክተር ቴድሮስ አስምረውበታል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በጭንብል ተጠቅመው ታይተው አያውቁም። ለበርካታ ወራት እንደማያምኑበት ሲናገሩ የቆዩት ፕሬዝደንቱ ትናንትና ግን ከፎክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ጭንብል ጥሩ ይመስለኛል፣ ደግሞም እኮ ተጠቅሜ አውቃለሁ፣ እንዲያውም ሳየው ያምርብኛል፣ ጠቆር ያለ ነው፣ ደህና ነው ሲሉ ተደምጠዋል። ሰው ደስ ካለው ይጠቀምበትም ሲሉ አክለዋል። ግዴታ ግን መደረግ ያለበት አይመስለኝም ሲሉ አክለዋል። ኮቪድ-19 አንድ ቀን እልም ብሎ ነው የሚጠፋው የሚለውን እምነታቸውንም ፕሬዝደንቱ ደግመውታል። የሕክምና ጠቢባን ግን ጉንፋን የሚያመጣው ቫይረስ እንዳልጠፋ ሁሉ ኮሮና ቫይረስም አይጠፋም ነው የሚሉት።
በተያያዘ ዜና በዩናይትድ ስቴትስ ዙሪያ የኮቪድ-19 ከፍተኛ ደረጃ የመዛመቱን ሁኔታ ለመቆጣጠር እርምጃ ካልተወሰደ በስተቀር አሁን የታየው የቫይረሱ በሽተኞች ብዛት በእጥፍ ጨምሮ በቀን 100,000 ሊደርስ ይችላል ሲሉ የብሔራዊ የአለርጂና የተላላፊ በሽታዎች ተቋም ኃላፊ አንቶኒ ፋውቺ ባስጠነቀቁ ማግስት ነው በሀገሪቱ ከፍተኛ ብዛት ያላቸው የቫይረሱ በሽተኞች የተመዘገቡት። በአሁኑ ወቅት የቫይረሱን መዛመት ለመቆጣጠር እንዳልቻልን ግልጽ ነው ብለዋል። የበዙ የቫይረሱ በሽተኞች ባሉባቸው ክፍላተ ግዛት ላይ የሚያተኩረው ኮሚቴ መላ ሀገሪቱን አደጋ ላይ እየጣለ ነው በማለትም ፋውቺ በአጽንኦት አስጠንቅቀዋል። አንጋፋው የተላላፊ በሽታዎች ምሁር ፋውቺ ይህን ያሉት በዩናይትድ ስቴትስ ምክር ቤት ፊት ቀርበው ስለ ቫይረሱ መዛመት ባስረዱበት ወቅት ነው። የዓለም የጤና ድርጅት ካለፈው ታህሳስ ወር አንስቶ በዓለም ደረጃ ካለው 10 ሚሊዮን የኮቪድ-19 በሽተኞች ቁጥር 60% በያዝነው ሰኔ ወር ላይ እንደተከሰተ ገልጿል። ይህም የቫይረሱ መዛመት እየከፋ መሄዱንና ፍጥነቱም እየቀነሰ አለመሆኑን እንደሚያሳይ የጤናው ድርጅት አስገንዝቧል። በየቀኑ ከ160,000 በላይ አዲስ የቫይረሱ በሽተኞች እየተመዘገቡ መሆናቸውን የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ገልጸዋል። ሀገሮች ዓለም አቀፉን ወረርሽኝ ለመታገል ማድረግ ያለባቸውን ተግባሮች ዘርዝረዋል። እያንዳንዱ በኮሮና ቫይረስ የሚጠረጠር ሰውን ለይቶ ማቆየት፣ ምርመራ ማካሄድና ማከም፣ ከቫይረሱ በሽተኞች ጋር የተነካኩ ሰዎችን ፈልጎ ማግኘት እንደሚያስፈልግ፣ የጤና ሰራተኞችን ማሰልጠንና ለስራቸው የሚያስፈልጉ ቁሶችን ማቅረብ እንዲሁም ማህበረሰቦች ራሳቸውን እንዲከላከሉ ማስተማር ግድ እንደሚል ዶክተር ቴድሮስ አድሓኖም መክረዋል። የአፍና የአፍንጫ መሸፈኛ ጭንብል ማድረግ ከበሽታው ያድናል ያሉት ዶክተር ቴድሮስ ኮቪድ-19ን የመከላከሉ ተግባር በተሟላ መልኩ የማይፈጽሙ ሀገሮች ከባድ ሁኔታ ይጠብቃቸዋል በማለት አስጠንቅቀዋል። በመጨረሻም ሞስኮ በተካሄደው ምርጫ ፕሬዚደንት ቭላዲሚር ፑቲን እንደ አውሮፓ አቆጣጠር እስከ 2036 ዓ.ም ድረስ ለ16 ዓመታት ያህል ማለት ነው በስልጣን ሊቆዩ የሚችሉበትን እድል የሚያካትት የህገ መንግስታዊ ለውጥ ጸደቀ። መራጮች 77.9 በ20.3 ከመቶ እንዳጸደቁት ተገልጿል። የክረምሊን ቤተመንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ በምርጫው ውጤት ድል ተገኝቷል ብለዋል። አሌክሴይ ናቫልኒ የተባሉ ተቃዋሚ ፖለቲከኛ ምንጊዜም ቢሆን ለምርጫው ውጤት እውቅና አንሰጥም ብለዋል። የሀገሪቱ የምርጫ ባለስልጣኖች ግን ምርጫው በተአማኒነት ተካሂዷል ብለዋል። የ67 ዓመት ዕድሜው ፑቲን ሩሲያን በጠቅላይ ሚኒስትርና በፕሬዝደንትነት ለሁለት አስርተ ዓመታት ያህል መርተዋል። አሁን በጸደቀው ህገ መንግስት መሰረት ደግሞ የአሁኑ ስልጣናቸው ከአራት ዓመታት በኋላ ሲያበቃ ለሁለት ተከታታይ 6 ዓመታት ሊወዳደሩ ይችላሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ነገ እስከምንገናኝ በደህና ቆዩን።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሰኔ 25 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች ትናንት ለመገናኛ ብዙሃን መግለጫ ሰጥተዋል።
ሀዘኑ ምክንያት በተከፋው ህዝብ ላይም የችግሮች የመቀስቀስ ነገር በሚያደርግበት ጊዜ በሀዘን ላይ ያለው ወገን ደግሞ እንደገና ሌላ አጸፋ እየሰጠ ብዙ የሚታዩ የማይገቡ መታየት የሌለባቸው ነገሮች እየታዩ ናቸው ያሉት። እንግዲህ ፈጣሪ እግዚአብሔርን ልንለምን ይገባል።
የሃይማኖት ተቋማቱ ጉባኤ የቦርድ አባልና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ ቄስ ዶክተር ዋክሲዩም ኢዶሳ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ሙሉ ዘገባ በዚህ ምሽት ይቀርባል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የድምፃዊ ሀጫሉ ሁንዴሳን ሞት ተከትሎ የሰኔ 15ን ጥቃት ለመድገም ጥረት ተደርጓል። ከዚህ ጋር ተያይዞ አቶ ጃዋር መሐመድና አቶ በቀለ ገርባን ጨምሮ በርካቶችን በቁጥጥር ስር አድርጌያለሁ ብሏል ፌዴራል ፖሊስ ኮሚሽን። ይህ በእንዲህ እንዳለ ሕግን የማስከበር እርምጃዎች እንደሚቀጥሉ የተናገሩት ፌዴራል ጠቅላይ አቃቤ ሕግ አዳነች አቤቤ ዜጎች ጥቃቶችን በብሔር አይን ከማየት እንዲቆጠቡ ጠይቀዋል። ሁለቱ ባለስልጣናት ለመንግስቱ ዜና ማሰራጫዎች የሰጧቸውን መግለጫዎች የተከታተለው ሀብታሙ ስዩም ተከታዩን አዘጋጅቷል።
ለህዝብ በቴሌቪዥን በተላለፈ መግለጫቸው የድምጻዊ ሀጫሉ ሁንዴሳን ግድያና ከግድያው በኋላ የተከሰቱ ድርጊቶችን ተከትሎ በተወሰዱ እርምጃዎች ላይ ማብራሪያ ከሰጡት ባለስልጣናት አንዷ ጠቅላይ አቃቤ ሕግ አዳነች አበቤ ናቸው። ጠቅላይ አቃቤ ሕግ አዳነች የኢትዮጵያን የሰላም ሁኔታ ለማደፍረስ ያቀዱ ግድያዎች ሊደረጉ እንደሚችሉ ቀድሞ መረጃው እንደነበራቸው፣ በሰላማዊ ሰው ላይ ግን ወንጀል ይፈጸማል የሚል ግምት እንዳልነበረ አውስተው የድምጻዊ ሀጫሉ ሞት ሀገሪቱ ግጭት ውስጥ እንድትገባ ያለመ እንደሆነ አብራርተዋል።
ሀጫሉን መግደል በቀላሉ የኦሮሞ ህዝብ ተቆጥቶ እንዲወጣና ከሌሎች ወንድም ህዝቦች ጋር ግጭትን እንዲፈጥርና ሀገሪቱ መረጋጋት እንዳይኖራት በሀገሪቱ ውስጥ የተጀመረው አጠቃላይ ሰላምን የማስፈን ስራዎች ውጤታማ እንዳይሆኑ ታስቦ የተደረገ እኩይ አስነዋሪ ተግባር ነው።
ሀገሪቱ የዲሞክራሲ ትግበራን ለመደገፍ በማሰብ የፈጠረቻቸውን መደላደሎች ላልተገባ ተግባር ተጠቅመዋል ያሏቸውን ቀሱት ወይዘሮ አዳነች የሀገሪቱ ህልውና ከውጭ ሀገራት ባላንጣዎችም ጭምር በሚቃጣ ጥቃት ስጋት ውስጥ ባለበት በአሁኑ ሰዓት ከዚህ በኋላ ግን መታገስ አለማስፈለጉን ተናግረዋል።
ምንም እንኳን አስተዋጽኦ አላደረገም ይሄ ውሳኔ መወሰኑ የሚያሰኝ ባይሆንም፣ ነገር ግን ደግሞ የተወሰኑ አካላት ይህንን እንደ አጋጣሚ ወስደውበት የሀገር ሰላምን፣ ደህንነትን፣ የህግ የበላይነት የማይሰራ በሚያስመስልበት ሁኔታ የተለያዩ ድርጊቶችን ሲያደርጉ ቆይተዋል። አሁን ግን በቃ የምንልበት ጊዜ ነው የሚሆነው።
በድምፃዊ ሀጫሉ ሁንዴሳ ግድያ የተጠረጠሩትን ጨምሮ የድምፃዊውን አስክሬን ማረፊያ በተመለከተ በተፈጠረ ግጭት ውስጥ የተሳተፉ ሰዎች ላይ ህጋዊ እርምጃ እየተወሰደ መሆኑንም ጠቅሰዋል።
አይደለም የሀጫሉ ገዳዮች ብቻ ሳይሆኑ በትላንትናው ተጨማሪ ሰዎች እንዲሞቱ እንዲሁም ንብረት እንዲወድም በህዝብ መካከል ግጭት እንዲነሳ ጉዳዩ ወደ ብሔር እንዲቀየር የማድረግ እንቅስቃሴ ያደረጉትን በቁጥጥር ስር አውለናል። በዚህ በአዲስ አበባ ብቻ በአንድ ቦታ ላይ ከ35 ሰዎች በላይ ከነትጥቃቸው የተያዙበት ሁኔታ አለ። መረጃዎች ተይዘዋል። የአይንም የሰነድም የፎቶግራፍም መረጃዎችና ማስረጃዎች ተጠናክረው እየሄድንበት ነው ያለ ነው። ስለዚህ ህግ ለሁላችንም ዋስትና ነው።
የኢፌዴሪ ጠቅላይ አቃቢ ህግ ወይዘሮ አዳነች አበቤ ሰሞነኛዎቹ ድርጊቶች ከብሔር ጋር የሚያያዙ አለመሆናቸውን፣ ዜጎች በነባር የሰላምና መከባበር ልማዳቸውም ሊቆዩ እንደሚገባ አሳስበዋል።
ይህ ከብሔር ብሔረሰብ ጋር ምንም ግንኙነት የለውም። የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰብ በጋራ አብሮ የኖረ ነው። የተለየ ፖለቲካ ድርጅት ሰብኮት አይደለም፣ ወይም ደግሞ በህግ አስተሳስረ ነው አይደለም። በባህሉ በእሴቱ አጠቃላይ አብሮ የኖረ የተዋለደ የተጋመደ ህዝብ ነው ያለው። ይሄ ሰላም ደህንነቱና አብሮነቱ ወደፊትም ይቀጥላል። ዛሬ አንዳንዶች ዋጋ ይከፍሉ ይሆናል እንጂ ማንም ሊያፈርሰው አይችልም። ውሸት ነው። ሊፈርስ የሚችል ባለመሆኑ ይሄንን ሰላም ደህንነት ከማንም በላይ መጠበቅ ያለበት ህዝባችን ነው። ከህግ አስከባሪው ጎን መቆም አለበት፣ መተባበር አለበት። ለየት ያሉ እንቅስቃሴዎችን በሚያይበት ሰዓት ከብሔር ጋር ማያያዝ ትክክል አይደለም፣ አይገባምም። ከዚህ ራሱን መጠበቅ አንዱና የመጀመሪያው ኃላፊነቱ ነው።
የፌዴራል ፖሊስ ምክትል ኮሚሽነር ዘላለም መንግስቴ በበኩላቸው ከሰሞነኛው ውጥረት ጋር በተገናኘ በሰጡት መግለጫ ላይ ታዋቂ የፖለቲካ ሰዎች በቁጥጥር ስር ስለመዋላቸው ይፋ አድርገዋል።
ትናንትና በቁጥጥር ስር የዋሉት አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ ዛሬ ተጨማሪ አቶ እስክንድር ከዚሁ በከተማ ከሚደረግ አመፅ እንቅስቃሴና ተግባራት ጋር በተያያዘ መንግስት በቁጥጥር ስር ፖሊስ አውሎ በዚህ በተቀናጀ የምርመራ ቡድን ላይ ስራዎች ተጀምረዋል።
ባለፉት ቀናት ሁሉ የሆነው ድንገቴ ድርጊት ሳይሆን ታስቦና ታቅዶ የሰኔ 15ን ጥቃት ለመድገም የተደረገ እንደሆነ እንደሚያምኑም ምክትል ኮሚሽነሩ ተናግረዋል።
በቁጥጥር ስር የዋሉትን ለየት ባለ መንገድ ተራ አስክሬን የመውሰድ ያለመውሰድ ጉዳይ አይደለም። ሰኔ 15ን በድጋሚ በመንግስት ከፍተኛ ኃላፊዎች ላይ ግድያ ለመፈጸም ጭምር የታቀደ በዚህ መሀልም አንድ የፖሊስ ህይወት ያለፈበት ተግባር ኦሮሚያ ባህል ማዕከል ውስጥ ተፈጽሟል። ይህ ረጅም ላለ ጊዜ በተለያዩ ሚዲያዎች አመራር እስከ መምታት አዲስ አበባ ተጀምሮ አዲስ አበባ የሚያልቅ የአመፅ እንቅስቃሴ የመምራት እቅድ ወጥቶለት በጀት ተደረጅቶለት መራ የነበረ በመሆኑ አስክሬኑን ወደ ቤተሰቦቹ ለመሄድ ከነበረው መንገድ በማስቀየር በመቀማት አመጹን አዲስ አበባ ተጀምሮ እንዲያልቅ ሲቀሰቀስ እንደነበረው በሙሉ አሁንም ቀጥታ ኦሮሚያ ባህል ማዕከል የመንግስት ከፍተኛ የስራ ኃላፊዎች ስብሰባ ላይ እንዳሉ እያወቁ በቀጥታ ወደዚህ ተቋም ጥበቃውን ሰብረው ትጥቅ አቀባብለው በመግባት በከመራሮቹ ላይ ጭምር ተጨማሪ የሰኔ 15 አይነት ተግባር ለመፈጸም እንቅስቃሴ ተደርጓል።
አመሻሹን ከአዲስ አበባ በወጡ መረጃዎች አቶ ጀዋር መሐመድና አቶ በቀለ ገርባ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ቅርንጫፍ በዛሬው ዕለት እንደቀረቡ ተሰምቷል። ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ የፈቀደው ፍርድ ቤቱ አቶ ጀዋር መሐመድ ሐምሌ 6፣ አቶ በቀለ ገርባ ደግሞ ሐምሌ 9/2012 ዓ.ም በድጋሚ እንዲቀርቡ ማዘዙ ተሰምቷል። በተያያዥ በቁጥጥር ስር የዋሉ ሰዎች ቁጥር ከ30 እንደሚልቅ መረጃዎች ይጠቁማሉ። ለአሜሪካ ድምጽ ሀብታሙ ስዩም።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሀብታሙን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የድምፃዊ ሀጫሉ ሁንዴሳ አስከሬን ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተ ክርስቲያን መካነ መቃብር አርፏል። የሽኝቱ ስነ ስርዓት በአምቦ ዩኒቨርሲቲ ስታዲየም ተከናውኗል። በስነ ስርዓቱ ላይ በጸጥታ ስጋት ምክንያት ቁጥሩ አነስተኛ ሰው መገኘቱን ታላቅ ወንድሙ አቶ ሀብታሙ ሁንዴሳ ገልጾልናል። አቶ ሀብታሙ በአርቲስት ሀጫሉ ሁንዴሳ ሞት ቤተሰቡ እጅግ ማዘኑን ገልጾ፣ ነገር ግን ከቤተሰቡ ፍላጎት ፍጹም ውጪ በሆነ አካሄድ መቀበሪያ ቦታውን በመወሰን የቀብር ስርዓቱን ለማወክ መሞከር አሳፋሪ ድርጊት ነው ሲል ቅሬታውን አሰምቷል። ወጣቱ በስሜታዊነት አንድ ነገር ከማድረጉ በፊት ቆም ብሎ ሊያስብ ይገባል ሲልም መክሯል አቶ ሀብታሙ ሁንዴሳ። አቶ ሀብታሙን ያነጋገረችው ጽዮን ግርማ ከድምፃዊ ሀጫሉ ሁንዴሳ የህይወት ታሪክ ጋር አካታ ተከታዩን ዘገባ አዘጋጅታለች።
ሰኞ ሰኔ 22/2012 ዓመተ ምህረት ከምሽቱ 3:30 በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት የተገደለው በኦሮሚኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በሚያቀነቅናቸው ሐሳቦች የሚታወቀው የ36 ዓመቱ ድምጻዊ ሀጫሉ ሁንዴሳ ስርዓተ ፍትሃቱና የቀብር ስነ ስርዓቱ ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተክርስቲያን ተፈጽሟል። የሀጫሉ ታላቅ ወንድም አቶ ሀብታሙ ሁንዴሳ ይህ እንዲሆን የተደረገው ደግሞ በቤተሰቦቹ ፍላጎት መሆኑን ተናግሯል። የአሜሪካ ድምጽ ከቀብር ስፍራው አምቦ ከተማ ባጠናቀረው ዘገባ መሰረት የድምጻዊ ሀጫሉ አስክሬን ዛሬ ጠዋት ከቀበሌ 03 ወይም ቶርበን ኩታይ የተባለ ከሚጠራው የቤተሰቦቹ መኖሪያ ቤት ወደ አምቦ ዩኒቨርሲቲ ስታዲየም ተወስዶ በማርሽ ባንድ ታጅቦ የመታሰቢያ ዝግጅቱ ተሰናድቷል። በዝግጅቱ ላይም ወላጅ አባቱን ጨምሮ ቤተሰቦቹና የቅርብ ወዳጆቹ ንግግር አድርገዋል። የህይወት ታሪኩም ተነቧል። በመላ አገሪቱ የኢንተርኔት አገልግሎት በመቋረጡ ምክንያት ዘጋቢዎቻችን ከስፍራው ያጠናቀሩትን ዘገባ እንዳለ ለአየር ማብቃት ባንችልም ባገኘነው መረጃ መሰረት የቀብር ስነ ስርዓቱ የተከናወነው በጸጥታ አካላት ታጅቦ ሲሆን ከዩኒቨርሲቲው ስታዲየም አጥር ውጪ ቁጥራቸው የበዛ ወጣቶች በቀብር ስነ ስርዓቱ ላይ መታደም እንፈልጋለን፣ እንዲሁም አስክሬኑ ወደ አዲስ አበባ ተወስዶ በዚያ የቀብር ስነ ስርዓቱ ሊከናወን ይገባል የሚል ድምጽ ሲያሰሙ ነበር። በመጨረሻም በጸጥታ አካላትና በእነዚህ ወጣቶች መካከል ግጭት ተፈጥሮ የሰው ህይወት መጥፋቱና የቆሰሉ ሰዎችም በሆስፒታል እንደሚገኙ ለማወቅ ተችሏል። ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል በተገኘው መረጃ መሰረትም 9 ሰዎች በጥይት ተመተው ሆስፒታል ገብተው እንደነበርና ከነዛ መካከል የሁለቱ ህይወት አልፏል። የተቀሩት ሰባቱም የህክምና ክትትል እየተደረገላቸው ነው ተብሏል። በአምቦ አጠቃላይ ሆስፒታል ደግሞ 3 ሰዎች ቆስለው የህክምና ክትትል እየተደረገላቸው ይገኛል ተብሏል። ከቀብር ስነ ስርዓቱ በኋላ የሀጫሉን ታላቅ ወንድም በስልክ አነጋግረነው ነበር። ራሱን በማስተዋወቅ ይጀምራል። ሀጫሉ ስንት አመቱ ነው? የስንት አመት ታላቁስ ነህ አንተ?
36 አመት ነው። እኔ ለታንክ ልጅ
በመሐላችሁ ልጅ የለም?
አለ።
ሁለተኛ ታናሽህ ነው ማለት ነው? ሁለት ልጆች አሉ ከሱ። እሺ፣ እንደው አብራችሁን ያደጋችሁት አንድ ላይ እና ሀጫሉ ምን አይነት ልጅ ነበር?
ዋና አዛኝ ነው። ያው ጨዋታ ደርሳ ጊታ ነው፣ ግን እልመኛ ነው።
ልጅ ሆኖ የሙዚቃ ስራ የመስራት ፍላጎት ነበረ? የልጅነቱ ጊዜ ምን ይመስላል? ስለ ልጅነቱ ጊዜ ንገረን እስቲ።
የልጅነት ጊዜው ክራር ይጫወታል፣ እንደገና ደግሞ ዝም ብሎ ያንጎራጉራል። ከብቶች ምናምን ለማንጣት ወደ ትንሽ ራቅ ወዳለ 1-3 ኪሎ ሜትር ሚሆን ቦታ ሄዶ ሲመጣ በቃ ዝም ብሎ የሚገናኝ ጊዜ ዝም ብሎ ከቀደሙ ዘፋኞች እንትን በማለት ያንን ነገር የማንጎራጉር ባህሪ አለው እና ክራር ግን በትክክል ይጫወታል። ኪቦርድ ምናምን ይጫወት ነበር።
ልጅ እንደዚህ ሙዚቃ ሲያደላ ብዙ ጊዜ ቤተሰብ አይደግፍም። እናንተ እንደ ቤተሰብ አባቱ እናቱ እንደዚህ ክራር በሚጫወትበት ጊዜ ሊሰጡት የነበረው ድጋፍ ምንድን ነው?
ማንም አይደግፉም። አባቴ በተለይ አይደግፉም። አይ ጭራሽ ትምህርት ተማር ምናምን ነገር ጥላቸው ምናምን ሳይሆን ድጋፍ ነገር ማንም የሚያበረታታ አልነበረም። ግን ያው ሁኔታውን እና እንግዲህ ድል ሆነ ያው እሱ አጋጣሚ ዘሬት ውስጥ ምናምን እየሰራ የ16 አመት ታስሮ ከአምስት አመት በኋላ የሚወጣው ከእስር ቤት
ማትሪክ የተፈተነው እዛ እያለ ነው አይደለ?
እዛ እያለ ነው። እንደገና ደግሞ በቃ ከዛ በኋላ ነው እንደዚህና የሚሆኑ ስራዎቹን ግጥምና ዜማ እዛ ውስጥ እየሰራ ከአምስት አመት በኋላ ሲወጣ ወደ ሙዚቃው አለም ተቀላቀለ። ከዛ ዜማውን ዘፈን ሰራ። ከዛ በኋላ በጣም ተወደደለት። ከዛ በተለያዩ የአውሮፓ ሀገሮችን ዜሯን ሲሰራ ነበር። በቀደራ ፍጥረት ነው እዚህ የደረሰ። ማንም ደግፎት አይደለም።
ግን እየታወቀ ሲመጣ ስራዎቹ እየተወደዱለት ሲመጡ ማለት የኦሮምኛ ቋንቋ ተናጋሪ ብቻ አይደለም የሀጫሉን ዘፈን የሚወድ የነበረው እና ቋንቋውንም የማይችል ሰው እንግዲህ በመላው አገሪቱ ነው የሚወደድ የነበረው እና ያንን ስታዩ ምን ይሰማችሁ ነበር እንደ ቤተሰብ?
አሁን ግን ታዋቂነቱን እያተረፈ ሲመጣ የአባቴ እሱን የማድነቅና የመውደድ ባህሪ ያመጣው እኔ እንደ ግሌ ግን በቃ ትልቅ ቦታ እንደሚደርስ ነበር ሀሳቤ። የእግዚአብሔር ስራ ሆነ ዋጭሩ በረኝ።
ስንት ናችሁ? በአጠቃላይ ስንት ልጆች ናችሁ?
8 ናት።
ከዚህ በፊት እንደዚሁ በተመሳሳይ ሌላ ወንድማችሁ ህይወቱ ያለፋለ?
አዎ፣ የዛሬ 2 አመት በአጋጣሚ የሆነ ስራ እየሰራ ድንገት ማሽን ነው ተንሸራቶ ሞቶት ይወጣል።
እንጂ በዚህ በተቃውሞ እንቅስቃሴ አይደለም?
አይ ውሸት ነው፣ ውሸት ነው።
ማን ነው ስሙ? የት ነበር የሞተው?
አዲስ አበባ ሊሳ ይባላል። ወደ ዳንግላ አካባቢ እዛ አካባቢ የሆነ ማሽን ጠጋይ ነበረ። ማሽን እየሰራ ነው። ማሽን ተሰራ ይወጣል።
ስንት አመቱ ነበረ?
እሱ 24 ነው።
እግዚአብሔር እንግዲህ የእሱንም ነፍስ ይማር፣ ቤተሰቦቹናችሁንም መጽናናት ይስጣችሁ። ሴቶች ልጆች አላችሁ ወይስ ወንዶች ብቻ ናችሁ? እህቶች አሉ? እንግዲህ ሀጫሉ የልጆች አባትም ነው፣ የሶስት ልጆች አባትም ነው። በተለያየ ጊዜም ተናግሯል ከባለቤቱ ጋር የረጅም ጊዜ ፍቅረኛው እንደነበረች እና ለልጆቹ ምን አይነት አባት ነበረ?
ለልጆ አይደለም ለማንም ለገተው ልጅ ሳውልቆ የሚሰጥ ሰው ነበር ሀጫሉ።
እንደው አሁን ህይወቱ ወዳለፈበት ሁኔታ እንምጣና ህይወቱ ማለፉን እንዴት ነው ቤተሰቡ የሰማው?
እኔ ያለሁት አዲስ አበባ ነው፣ እዛው ወደ 4 ኪሎ አካባቢ። እሱ ደግሞ ወደ አለም ገና አካባቢ ነው የሚኖረው። በአጋጣሚ አንቡ ያለች ህይወት ደውላ በፌስቡክ እንደዚህ እንደሚሰባላል አረከሩ አካባቢ። ከዛ እኔ ተደናግጬ ብድግ ብዬ ደሚግንጥለ ወደ ነገር ፌስቡክ ስከፍት የለማው ነገር ደሳላለኝ። ስደዋውል እሱም ስልክ ስደውል ስልክ አይሰራም፣ ወደ ባለቤቱም ስደውል ስልክ አይሰራም። ከዛ በኋላ የሚሰራባቸው አለቆች ደግሞ አጋጣሚ ሰምተው ነበር ነገሩን መመታቱን እንጂ ህይወት ማለፉን እርግጠኛ ስላልነበሩ ተመቶ ከሆነ ግን ይድናል የሚል እምነት ስለነበራቸው ከፍ ብሎ እናገናኛለን የሚል ሀሳብ ነበራቸው እና በዛ ሳንገናኝ ያው ቤቱ እንዳለፈ ከሰሙ በኋላ አልቆች ነገርም በዚያ ነው የሰማሁት።
ለመጨረሻ ጊዜ ያያችሁት መቼ ነበረ ከቤተሰቡ ጋር የተገናኘው?
እኔ ወር አልፎኛል እዚሁ አዲስ አበባ ሆነን ያው በስራ ምክንያት ደግሞ በሽታ ጉዳይ የሚያቀራረብ ቤት የሚያስኬድ ስላልነበረ አልሄድም። ባለቤት እንኳን ወንዳ ወር አልሞላትም እዚህም አላየሁም። ያው እንግዲህ ወደ አምቦም ከመጣ ወሮ ይመጣል።
ህይወቱ ካለፈ በኋላ ደግሞ ያው እንደምታዩት ነገሮች መልካቸውን የመቀየር ነገር አለና አምቦ ከተማ ትላንትናም ሌላ ዘመድ ህይወት አልፏል ተብሏል። የእናንተ ዘመድ እና ስለ እሱ ልትነግረን ትችላለህ? ማን ነው ህይወቱ ያለፈው? አጎት የሚል ነገር ነው የሰማ ነው።
ጋንደና አልቀው ይባላል። የአጎቴ ልጅ ነው።
ስንት አመቱ ነው?
እሱ ወደ 48 ይሆናል።
ከእናንተ አንደበት ለማረጋገጥ ምንድን ነው የተፈጠረው?
በቃ ዝም ብለው ሆይ ሆይ የሚሉ ልጆች ነበሩ። በአጋጣሚ ከፖሊስ ጋር ባለመግባባት በተፈጠረው ተጣደባ ድንጋይ መወርወር ሲጀምሩ ከዛ በተፈጠረው ነገር ነው። ድንጋይ ከሚወረውሩ ልጆችን ሽጉጥ ይተኩሳሉ ይባላል። እኛ እንኳን ኤሌክሽን ስለነበር ነበር እዚያው ድንኳን ውስጥ በአጋጣሚ ይሄ ወንድሜ ያጎቴ ልጅ ወጥቶ የሚረወሩትንም ተዉ ምናምን እያለ በዚህ ማድረስ ተኮሰት ይት ነው የተደርሶ ይቻለ።
ከየት እንደተተኮሰ ታውቋል?
እንደሚሉት ራሱን ለመከላከል ጥበቃ የወጡትም አካላት የተኮሱ ነበረ። እንደገና እነሱ ላይም ድንጋይ ከሚረወሩት እየተኮሳለ በዚህ መሀል እንግዲህ ማን ይምታው የተያዘ ነገር የለም።
ዛሬ እንግዲህ የቀብር ስነ ስርዓቱ ተከናውኗል። እንደው ምን ይመስል ነበር የቀብር ስነ ስርዓቱ? እንዳሰባችሁት በጥሩ ሁኔታ ተጠናቀቀ? እንዴት ነበረ ስንብቱ? ምን ይመስላል?
ለወንድሜ ይህ ስንብት አይገባውም። ቀብር የሚገባው ልጅ ነበረ። ምንም ማድረጋችን ሰው እስኪገባው ድረስ አንድ የሞተ ሰው ሬሳ ወደዚህ ወደዚያ ሄድ የሚል ቤተሰብ እያለ ማንም አካል ሊወሱን አይችልም። ግን ሬሳ አዲስ አበባ ይ አይሽጣ ገባ ሄደ ይቻገር ይቻገር በቃ የቀብር ስነ ስርዓቱም ህይወቱ እንዲቀብር ሳይደረግ ያው በተፈከረው ትላንት ነገር ተኩስ ነበር። ለዛ ሰው ስለተረባበሸ ያው አጫሉ መልሶ ነገር አይደለም። አጫሉ ደግሞ ለሱ ምንም አይደለም። አጫሉ ወንዚ አርፏል። ከዚህ አጫሉ ወደማይመለስ አሁን የተጓዘ ለሰው የሞቱ ሰው ክብር ነው። ሰሪቸኝተች ነው ወይ ልብሽንም ማድረግ የሚችል ከሆነ ይደረጋል እ የሰው ሬሳ ላይ እንደዚህ ማድረግ በጣም ኖር ነው። በጣም ነው ያዘንኩት እንደ ቤተሰብም። እኛ ግን ቀብር እግዚአብሔር ይመስገን
ቀብሩ አዲስ አበባ መሆን አለበት የሚሉ ሰዎች ሲናገሩ እንደሰማሁት ብዙ ሰው በተገኘበት በትልቅ ስነ ስርዓት መቀበር አለበት የሚል ፍላጎት እንዳላቸው ነበር። እና ቤተሰቡ የተለየ ምክንያት አለው አምቦ ከተማ ይሁንልን ያለበት?
አምቦ ከተማ የተወለደበት ቅብቱ የተቀበረበት ነው። እንደገና ልጁ በተፈጥሮ የሆነ የሚታየው ነገር አለ። ከሞትኩ እንኳን ከአምቦ ውጭ የትም እንዳትተኩርም የሚል ነገር አለው። ቤተሰብ ደግሞ ይህን ያምናል። አንድ ሁለተኛ እሱ አንደበት ነው። ሁለተኛ ደግሞ የቤተሰብ ፍላጎት ነው። ግን ከቤተሰብ ፍላጎት ዘን ላይ ሌላ ነገር መወሰን በጣም አሳፋሪ ትዲት ነው። እንደ ግሌ
እንደው ምናልባት ይሄ ነገር ካለፈና ከተረጋጋ በኋላ የተሻለ መታሰቢያ ለማድረግ እንደው በቤተሰብም በኮሚቴም የተነጋገራችሁት ነገር አለ?
እኛ ወንድማችን አልፈዋል። እኛ ለእኛ መታሰቢያ ምንም ላጋሉ የሚጠቅመው ነገር የለም። ማንም አደረገ ማንም አላደረገ ለእኛ ምንም ነገር ምንም አይደለም። ገና መኖር የሚችል ልጅ፣ ብዙ ህልም ያለው ልጅ በመንገድ አስቀርተውታል። ስለዚህ እንደዚህ እናደርግላቸው ለምንደዚህ? እኛ ፉከራ አልፈልግም። በቃ ወንድማችን እናተናል። ስለዚህ እኛ ምንም ከማንም ምንም አንፈልግም።
እንደው ወጣት ነህ፣ ኢትዮጵያዊ ነህ፣ አሁን አገር ውስጥ ያለውን ሁኔታ ታያለህ፣ ከሀጫሉም በፊት ከሀጫሉም በኋላ፣ በአጠቃላይ እንደ አገር በእርግጥ ከባድ ሰዓት ነው ለአንተ ይሄን ጥያቄ ማንሳቴ። እንደ አገር እንደው እንድትቆም እንድትቀጥል የምታስተላልፈው መልእክት ይኖር ይሆን ለወጣቶችም ለኢትዮጵያ ህዝብም?
አሬ ለኢትዮጵያ ህዝብም ለወጣቱ ማስተላልፈው ሁሉም ሰው የሆነ ነገር ከማድረጉ በፊት ከፍ ብሎ እንደው ቢያስብ ቆሞ ብሎ ቢያንስ በቃ አሁን ለምን ሬሳ እንዳይቀበር አምቦ ለፈለጋችሁ ብሎ መጠየቅ ያለበት ቤተሰቡ ሬሳ እንዳይቀበር አምባጓሮ መፍጠር፣ ግን እንደገና ሌላ ሰው እንዲሞት ማድረግ ይህ ማሰብ አይመስለኝም። እንደውም የሞተውን ሰው ክብር ማሳጣት ነው። ስለዚህ እንደው የሆነ ነገር ከማድረጋችን በፊት ብናስብ ማሰብ ማስተዋል ሰው ከእንስሳ የሚለየ በማሰቡ ነው። ማሰብ ደግሞ ትልቅ ነገር ነው። እናስብ ነው እኔ ቆመ ብለን ነገሮችን የሆነ ወደ ሆነ ነገር በስሜታዊነት ከምንነዳ ለምንድን ነው ማን የማን ኃላፊነትን መወጣት የሚችል? ትዳር ያለው ሰው ነው ሚስቱ አትፈልግም። ወንድሞች ነን አንፈልግም። ቤተሰብ ነው አንፈልግም። እሱ በወት እያለ የተናገረው ቃል ነው አንፈልግም። እና ምንድን ነው አሁን የሱ ስርዓተ ቀብር በስርዓት እንኳ እንዳይፈጸም ማስተባበል በጣም ኖር ነው። እና በቃ የሆነ ነገር ከማድረጋችን በፊት ብናስብ የሚለው ነው ማሰለፍ።
በጣም አመሰግናለሁ። ሰላም ሁኑ። እግዚአብሔር ያጽናችሁ በድጋሚ ለመላው ቤተሰብ። ድምፃዊ ሀጫሉ ሁንዴሳ የተወለደው አምቦ ከተማ ሲሆን በ16 ዓመት ዕድሜው የከፍተኛ ሁለተኛ ደረጃ የ10ኛ ክፍል ተማሪ ያለ ማለት ነው በ1995 ዓመተ ምህረት አምቦ ከተማ በተማሪዎች እንቅስቃሴ እርሱና ጓደኞቹ የሰው ሕይወት አጥፍታችኋል በሚል ጥርጣሬ ታስረው ከዚያም ተከሰው እርሱ ለአምስት ዓመታት በእስር ማሳለፉ ዛሬ በተነበበው የሕይወት ታሪኩ ላይ ተነግሯል። በመጨረሻም ፍርድ ቤት ከአምስት ዓመት በኋላ በነጻ ያሰናበተው ሲሆን በእስር ላይ ያለ መጻፍ የጀመረውን ሙዚቃ መስራት ቀጠለ። ነጠላ ዜማ ለመስራት ጀምሮት የነበረውን የሙዚቃ ስራ ወደ አልበም በመቀየር ሳኚ ሞቲ የተሰኘውን የመጀመሪያ አልበሙን አወጣ።
ግቤ ጋማንጃለቲ የሳኚ ሞቲ አንሶስወዳቴ በራና ቀልቤ ጎቲ ግቤ ጋማንጃለቲ የሳኚ ሞቲ
ሀጫሉ ወደ ተለያዩ ሀገሮች በመሄድ በኦሮምኛ ቋንቋ ተወዳጅ የሆኑ ስራዎችን አቅርቧል። በሙያው እንዲያድግና አልበሙን ከመግዛት ጀምሮ በሙዚቃ ስራዎቹ ላይ በመታደም እገዛ ያደረጉለት በውጭ የሚገኙ የኦሮሞ ማህበረሰብ አባላትን ደጋግሞ ሲያመሰግንም ከዚህ ቀደም ተሰምቷል። እዚህ ዩናይትድ ስቴትስም 4 ጊዜ መጥቶ ከ35 በላይ ግዛቶች ተዟዙሮ የሙዚቃ ስራዎቹን አቅርቧል። ዋኤ ኬንያ የተሰኘ ሁለተኛ አልበሙን ያወጣው የመጀመሪያ አልበሙን ካወጣ ከ9 ዓመት በኋላ ነው። ሀጫሉ የእርሱ ዘፈኖች የኦሮሞ ህዝብ መብትን የሚጠይቁ መሆናቸውን ባገኘው መድረክ ላይ ሁሉ ይህንን ሀሳብ እንደሚያንጸባርቅም ዛሬ በተነበበው የህይወት ታሪኩ ላይ ከተነገሩት ሀሳቦች መካከል አንዱ ነው። ሀጫሉ ከዚህ ቀደም በሚሊኒየም አዳራሽ በተዘጋጀ የኢትዮጵያና የኤርትራ የሰላም መድረክ ላይ በእንጉርጉሮ ያስተላለፈውን መልእክት በተመለከተ ከአሜሪካ ድምጽ ተጠይቆ በወቅቱ ሰጥቶት በነበረው ምላሽ ሀገሪቱ ወደ ከፋ ግጭት እንዳታመራና ተጨማሪ ሰዎች እንዳይገደሉ ጠቅላይ ሚኒስትር አብይ አህመድ እርምጃ እንዲወስዱ ለማሳሰብ የሰራሁት ነው ብሎ ነበር።
ስፔሻሊ በሀረር በኦሮሚያ አዋሳኝ ላይ የሶማሌ ክልል ከ1000 ኪሎ ሜትር በላይ ነው የሚያዋሱ ነው እና በተለያየ አቅጣጫ ሰው ይገደላል ማለት ነው። ታጠቁ ኃይሎች ብዙ ጊዜ እየገቡ እንትን ይል ዶክተር አብይም ገና እንደተመረጡ እርቁን ለመፈጸም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ መገርሳ ሞክረዋል። ብዙ ብቻ ተደርጓል እና የሀገር ሽማግሌዎችም ብዙ ነገር ቃል ተገብቷል። አልተቻለም። ፕሬዚዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያኖችን ብቻ ሳይሆን በመላው ዓለም ትኩረት የሚስብና ሁሉም በጉጉት የሚያየው ነገር ነው እና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ ኢሹ እንዲሆን የኔ ይሄን ነገር የምገልጽበት አጋጣሚ ብቸኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው፣ ጎልቶ እንዲታይ። አቴንሽን አልተሰጠውም ማለት አይደለም። አሁን ለምሳሌ እውነት እንነጋገር ከተባለ አገሩን የሚመሩት አያውቁም እያልኩሽ አይደለም። እነሱ በራሳቸው አካሄድ እንደሚሄዱ አውቃለሁ፣ እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣና እንዲታወቅ ስለፈለግኩ ነው። ትኩረት እንዲያገኝ መፈለጌ ደግሞ ከእንደዚህ አይነት አጋጣሚ በላይ ላገኝ ስለማልችል ይህን ነገር አድሬስ አድርጌያለሁ። ጠቁም ያለው እኮ ምንም እኮ አላልኩም። ሰው እየሞተ ነው፣ መቆም አለበት ነው። ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፍ ያስገደደኝ ፕራይም ሚኒስትሩ በየሄዱበት ቦታ ህዝብን የሚያስደስት ነገር በሚያደርጉ ሰዓት ነው እያንዳንዱ ነገር ሆን ተብሎ የሚከናወኑ። ይህ ተቃራኒ ነው። ምናልባት ይህም ነገር ቶሎ ካልቆመ እሳቸውን ያመነውን ህዝብ፣ እሳቸውን የሚከተለውን ህዝብ ሌላ ነገር ውስጥ ስለሚከተል በግሌ ስላልተመቸኝ ይህ ነገር በአፋጣኝ መቆም አለበት ነው ያልኩት። ማለት ያለብኝ መድረክ ደግሞ ትላንት ነበረ እንጂ ዝግጅቱ ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማፋት ምናምን አይደለም።
ከአባቱ አቶ ሁንዴሳ ቦንሳና ከእናቱ ወይዘሮ ጉደቱ ቦራ የተወለደው አርቲስት ሀጫሉ ሁንዴሳ ከባለቤቱ ወይዘሮ ፋንቱ ደምሰው ጋር ተጋብቶ 1 የ5 ዓመት 1 የ2ና 1 ደግሞ የ1 ወር ጨቅላ በአጠቃላይ የ3 ልጆች አባት ነበር። በቀብር ስነ ስርዓቱ ላይ በመድረክ መሪው አማካኝነት መልእክት ያስተላለፈችው ባለቤቱ ወይዘሮ ፋንቱ ደምሰው የሀጫሉ ትዝታ ዘላለም በልቤ ውስጥ የሚቀመጥ ቢሆንም በሀጫሉ ስም በአዲስ አበባና በአምቦ ሐውልት እንዲቆምለት በራሴና በልጆቼ ስም እጠይቃለሁ ብላለች። በሌላ በኩል የአርቲስት ሀጫሉን ግድያ ተከትሎ በተቀሰቀሰ ተቃውሞ ምክንያት እስከ ትላንት ማታ ብቻ የፌዴራልና የኦሮሚያ ክልል ባረጋገጠው የቁጥር መረጃ 81 ሰዎች ተገድለዋል፣ የሰዎች ንብረት ተቃጥሏል፣ እንዲሁም በርካቶች የመቁሰል አደጋ ደርሶባቸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ እንለፍ። ከድምፃዊ ሀጫሉ ሁንዴሳ ጋር ከሰሩ የኪነ ጥበቡ ዓለም ሰዎች ገመቹ ደገፋ አንዱ ነው። በርካታ ሙዚቀኞችን ወደ ሰሜን አሜሪካ እንዲሄዱ ዝግጅቶቻቸውንም ካናዳና ዩናይትድ ስቴትስ ውስጥ እንዲያቀርቡ ሲያደርግ የነበረው ገመቹ ሀጫሉን ከ10 ዓመታት በላይ እንደሚያውቀው ይናገራል። ቅርበትና ዕውቀያቸው ምክንያት ሆኖ የተሰማውን ጥልቅ ሐዘን የገለጸው ገመቹ የድምጻዊውን ሞት የተከተለው የግጭት ድባብ ይረግብ ዘንድ አድናቂዎቹንና ወዳጆቹን ተማጽኗል። መንግስትም የኪነጥበብ ሰዎችን ደህንነት እንዲያስጠብቅ ጠይቋል። ሀብታሙ ስዩም ነው ያነጋገረው ገመቹን። ዘገባውን እነሆ።
በኦሮምኛ ቋንቋ ባቀነቀናቸው ሙዚቃዎቹ የብዙሃንን አድናቆት ያተረፈው ማህበራዊና ፖለቲካ ነክ በሆኑ መልእክቶቹ የብዙሃን ትኩረትን ስቦ አንዳንዴም የክርክር መነሻ ለመሆን የበቃው ወጣቱ ድምፃዊ አጫሉ ሁንዴሳ በሰው እጅ ሕይወቱ መጥፋቷ ከተሰማ በኋላ ብዙሃን በድንጋጤና በሐዘን ተመትተዋል። ለበርካታ ዓመታት አጫሉን በሥራ ግንኙነት የሚያውቀው የሙዚቃ ትርኢት አስተባባሪውና አዘጋጁ ገመቹ ደገፋ ከነዚህ መካከል አንዱ ነው። ከሚኖርበት ካናዳ ቶሮንቶ ከእንባ እየተናነቀ ስሜቱን ለመግለጽ ወደ ማህበራዊ አውታሮች የወጣው ገመቹ ይህም ማድረግ አቅቶት ታይቷል።
መቼም ረሳ ልጅ አይደለም። እግዚአብሔር
ወንዳዳንዴ ሱኩ ያ በረፈካት ነረጋሲፍ ባ
አመሻሽ ላይ ወደ ቶሮንቶ ደውዬ ገመቹን አገኘሁት። ለአመታት የኢትዮጵያ ሙዚቀኞችን ወደ አሜሪካና ካናዳ በማስመጣት ከብዙዎቹ ጋር መልካም ወዳጅነት የመሰረተው ገመቹ አጫሉን እንዲህ ይገልጸዋል።
አጫሉን ለረጅም ዓመት አውቀዋለሁ። ዳርች ከ12 ዓመት በላይ አውቀዋለሁ። ወደ ካናዳ 2 ጊዜ አምጥቼዋለሁ። እሱ እንጃቦንም ያው ብዙ ጊዜ እንነጋገራለን። እንደ ወንድምም ነው የምንተያየው። ያው በቅርበት አብረንም ስለምንሰራ አጫሉ ማለት በጣም በቃ ብዙ ነገሮችን መስራት የሚችል ልጅ ነው እና አንዳንድ ሰዎች ያው ከብሔር አንጻር ብዙ ነገሮች ይሉታል፣ ግን አጫሉን ቀርቦ ለሚያወራው ሰው ቁጭቱ፣ ስሜቱ፣ ውስጡ የምታየው ነገር ሌላ ነው። ማለትም አንዳንድ ሰዎች ከርቀት ስታዩ በቃ ብሔርተኛ ያደርጉታል፣ ሌላ ነገር ያደርጉታል። ግን በቃ ብዙ ነገር አለው ውስጡ። ኢትዮጵያዊነት አለው፣ ቁጭት አለው፣ የነበረውን ስርዓት ያወግዛል፣ በቃ በግልጽ ይናገራል። እና ብዙ ጊዜ አይ በቃ ሙዚቃውን ብቻ አይተህ በሙዚቃው ብቻ መናገር ይደፍራል። እና ያው ድፍረቱም እግዚአብሔር ለዚህ ነገር አጋለጠው እና ሆነ የሚያሳዝነው። አጫሉ ማለት በጣም ፍቅር የሆነ ልጅ፣ ለሰው ልጅ ሰዎቹን የሚወድ አብሮ ያሉትን በቀዬው አካባቢ ያሉትን ወገኖቹን ጓደኞቹን የሚያስታውስ የማይረሳ በጣም መልካም ሰው ነው። አጫሉን የማውቀው በስራ ነው። በጣም በቃ እንደ ወንድም እንደዋወላለን፣ እንገናኛለን፣ እናወራለን። ግን በቃ ጥሩ ልብ ያለው ጥሩ ሙዚቀኛ ነው። በቃ በጣም ጥሩ ሙዚቀኛ፣ የማንንም ሰው እድገት የሚፈልግ ልጅ
ገመቹ ወጣቱ ድምፃዊ አጫሉ ሁንዴሳ በመልእክትም ሆነ አቀራረብ ለየት ባሉ የኦሮምኛ ሙዚቃዎቹ በብዙሃን ልብ የገባ እንደሆነም ያውሳል።
ይዘዋቸው የሚመጣው ሪትሞች ምንም ይሁን ምንም ማንም ሰው ይጨፍራል። ለምሳሌ ብዙ የኤርትራ ዘፈኖች ትርጉማቸውን ሳናቅ እንጨፍራለን። ግን አንዳንድ ሰዎች ሲነግሩ ትርጉማቸው እንደዚህ ማለት ነው እንደዚህ ማለት ነው ብለው በሚሉበት ሰዓት ላይ ብዙ ነገሮችን ነው እንትን ብለው ያው የትርጉሙን የይዞት የሚመጣው ሀሳብ ምናምን ሳይሆን በቃ ይዞት የመጣ የኦሮሞ ሙዚቃ ከፍ ነው ያደረገው። በተለየ ስታይል የመጣው ከሚያነሳቸው ሀሳቦች ያው ብዙ ጊዜ የኦሮሞ የተገፋ ነው፣ የተጨቆነ ነው፣ ሁላችንም አንድ መሆን አለብን፣ በቀያችን መከበር አለብን፣ በቀያችን ቋንቋችን መናገር አለብን፣ እንደዚያ ያን ነገር ነው እና ሰው አንዳንድ የፖለቲካ ትምህርቶች ለፖለቲካ ሊጠቀሙበት ይችላሉ። ግን የሚናገራቸው ሀሳቦቹ ምንጊዜም ያው በቃ የሚታዩትን ነገሮች ነው የሚናገረው እና የት በቀደምም ራሱ ወጥቶ ሲናገር የትኛውም ፖለቲካ እንትን አይደለም እሱ እና የሚደረገው በኢትዮጵያ ውስጥ እየተደረገ ያለውን ነገር ሁሉ ተቃውሞ ነው የሚናገረው። አሁንም ያለውን መንግስት፣ በጫካ ያለውን ብዙውን ነገር የሚያወራው ማለት ነው።
የአጫሉ ሁንዴሳን ሞት ተከትሎ በተለያዩ የኢትዮጵያ ክፍሎች ውጥረት ነግሷል። እንዲህ ያለው ሁኔታ ግጭቶች የሚያባብስ እንዳይሆን ለዘፋኙ ወዳጆችና አድናቂዎች የአብሮነት መልእክት ያደረሰው ገመቹ መንግስትም የኪነ ጥበብ ሰዎችን ደህንነት በመጠበቅ ረገድ ብዙ ማድረግ እንዳለበት ይመክራል።
ማንም በዚህ ሰዓት ላይ በሀገራችን ላይ የመጣውን ነገር በጥሞና አስቦ ነገ ሁላችንም አብረን ተያይዘን ተከባብረን የምንኖር ሰዎች ስለሆንን ማንም ላይ ጣት ሳይቀስር በቃ እግዚአብሔር ምሕረት እንዲያመጣልን በጋራ ሆነን በቃ ጸሎት ነው የሚያስፈልገው ለዛች እንጂ ማንም ተነስቶ አንዱን በዚህ ሰዓት ላይ የሚያሳዝኑት በሌላ ሀገር ያሉት ሌላ ሀገር ዜጎች በቃ ብዙ ሰዎች ኦሮሚያ ክልል የሚኖር የአማራ ህዝብ፣ በኦሮሚያ ክልል የሚኖር ትግሬ ህዝብ፣ በሌላ ክልል የሚኖር እነዚህ ሰዎች ናቸው። ብዙ ጊዜ ለሆነ ነገር መፍትሄ ሲፈጣ በቃ ተጠቂ የሚሆኑት። ይሄ ነገር አስፈላጊ አይደለም። በቃ እግዚአብሔር ምሕረትን ያምጣ ሁላችንም እባካችሁን። በቃ እግዚአብሔር ስም ለብረው ማንም ሰው ማንንም አይግደል። ስለዚህ መንግስት ደግሞ በዚህ ሰዓት ላይ እያደረገ ያለውን ነገር በደንብ ጠንቅቆ ያውቃል። ብዙ አርቲስቶች በግለሰብ የሚፈለጉ አርቲስቶች ካሉ የድረውን የጥበቃ ያደርጋል። በቃ በተለያየ በደህንነቶች በምንም በምንም ይጠብቃል። ምንም አይነት ነገር እንዳይፈጠር እንደነዚህ አይነት ኢሹ ይሆናሉ የሚላቸው ሰዎች መንግስት ጥበቃ ቢመደብላቸው በማይታወቅ መንገድ ጥበቃ ማድረግ ይችላል። ዛሬ ያጫሉ አልመሞት ምን አይነት ችግር እንደፈጠረ ማየት አለብን። ሌላውን ነው የሚጎዳው፣ ድሃው ህብረተሰብ ነው የሚጎዳው። እና እግዚአብሔር ያችን ምድር አንድ ያርግልን። እሱንም እግዚአብሔር እንደው በቃ ነፍሱን ይማር፣ ምንም ልል አልችልም።
ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ። ሀጫሉ ሁንዴሳ ህልፈት ሀዘናቸውን የገለጹ አሜሪካና ከአሜሪካ ውጭ የሚገኙ 22 ማህበረሰባዊ ድርጅቶች አድራጎቱን የፈጸሙ በህግ እንዲጠየቁ፣ የኮቪድ-19 የአስቸኳይ ጊዜ አዋጅ እንዲጠናከር፣ የፖለቲካ ድርጅቶችና ኢትዮጵያውያን ከመንግስት ጎን እንዲቆሙ ጥሪ ያስተላለፉበትን መግለጫ አውጥተዋል። ሺካጎ፣ ታላቁ ሲንሲናቲ፣ ቤይ አካባቢ፣ ናሽቪል፣ ላስ ቬጋስ፣ መካከለኛው ኢንዲያና የሚገኙ የኢትዮጵያውያን ማህበረሰቦች፣ የህዳሴ ግድብ ድጋፍ ስብስቦች በሎስ አንጀለስ፣ በአሪዞና፣ በኦሬገንና በደቡብ ምዕራብ ዋሽንግተን ስቴት፣ የኢትዮጵያ ባለሙያዎች ማህበር በደቡብ አፍሪካ፣ ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ፣ ፎረም 65፣ የኢትዮጵያውያን ምሁራን ኔትወርክ፣ ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ባወጡት በዚሁ መግለጫቸው ዝነኛው ድምፃዊ ወገናችን አቶ ሀጫሉ ሁንዴሳ ሰኔ 22 2012 ዓ.ም ባልታወቁ ታጣቂዎች ጥይት የመገደሉን ዜና የሰማነው በታላቅ ሐዘንና ቁጭት ነው ብለዋል። የተሰማንንም ጥልቅ ሐዘን ለባለቤቱ፣ ለልጆቹ፣ ለመላው ቤተሰብና ለመላው የኢትዮጵያ ሕዝብም እንገልጻለን ሲሉ አክለዋል። አገራችን ከባድ ፈተናዎች በተጋረጡባትና የልጆቿን የጠነከረ አንድነት በምትሻበት በዚህ ወቅት የተፈጸመ ይህ የወንጀል ድርጊት በወጣቱ ድምፃዊ ወገናችን ላይ ብቻ የተቃጣ ሳይሆን በአገራችን አንድነት፣ በሕዝባችን ሰላምና በአብሮነታችን ላይ የተሰነዘረ ጥቃት አድርገን እንቆጥረዋለን ብለዋል 22ቱ ማህበረሰባዊ ድርጅቶች። ይህ በእንዲህ እንዳለ ሎስ አንጀለስ የሚገኙ የኦሮሞ ተወላጆች ሀጫሉ ሁንዴሳን ለመዘከር ሻማ የማብራት ስነ ስርዓት ትናንት አካሂደዋል። ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ስነ ስርዓቱን ተከታትሎ ነበር፣ ተከታዩን አጠናቅሯል።
ምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ የኦሮሞ ተወላጆች ግሬፍቲ ፓርክ ላይ በመሰባሰብ ስለዚሁ ዝነኛ የሙዚቃ ሰው የተፈጸመበትን ግድያን በማውገዝ የሻማ ማብራት ስነ ስርዓት በማካሄድ በትላንትናው ዕለት አስበው ታምሽቷል። የኦሮሞ ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት በተካሄደው የሐዘን መግለጫና የሻማ ማብራት ፕሮግራም ላይ ግድያውንም በጽኑ ኮንነውታል።
ስሜ ጉቱ ተሾመ ባላለው የምኖረው ሎስ አንጀለስ ነው። የኦሮሞ ኮሚኒቲ ሊቀመንበር ነኝ። ዛሬ እዚህ የተገኘ ነው በሀጫሉ ሁንዴሳ ላይ በተደረገው ግድያ በኦሮሚያ ውስጥ ባለው ችግሮች የተነሳ የኦሮሞ ኮሚኒቲ እዚህ አካባቢ ተሰብስበን እንደ ኦሮሞ ምን ማድረግ አለብን፣ ለምንድን ነው የተገደለ ጥያቄን ህዝብ ሀገር ቤት እየጠየቀ ስለሆነ እኛ ለዓለም ህዝብም ሆነ እንደ አንድ ኦሮሞ ሰው እንደ ኦሮሞ ኮሚኒቲ ነዋሪ ኦሮሞ እዚህ አካባቢ እንዳለ ነው ያለን ሀሳብ ለወደፊቱ ለትግሉ ምን ማድረግ እንዳለብን ሀጫሉ ለወደቀበት አላማ ምን ተናግሮ እንደሆነ ማን እንደገደለው ይህን ሁሉ ለመጠየቅ ስለመጣን ኦሮሞ ኮሚኒቲ ሎስ አንጀለስ ሰብሰብ ብለን የሻማ ማብራት ፕሮግራም አከናውናል። ለሚቀጥለው ደግሞ ብዙ ነገር ለማዘጋጀት ሲዘጋጀን ነው። በአጋጣሚ የኦሮሞ ኮሚኒቲ በዚህ በጥቂት ጊዜ ህይወቱን ሙሉ ስላሳለፈ በዚህ አጋጣሚ ደግሞ ስለተሰዋ የኦሮሞ ህዝብ የእሱ ሞት የእኛም ሞት ነው እስከማለት ያለውን ችግር ሁሉ አራግፎ መጥቶ ሰብሰብ ብለን ዛሬ የምናየውን ኦሮሞዎች በብዛት መጠን ይህን የሚመስል ዝግጅት አዘጋጅተናል። ሀገር ቤት ያለውም እያየን ስለሆነ ለምን እንደተገደለ ማን እንደገደለው እኛ የምናውቀው ነገር መንግስት ነው የምንጠይቀው። ኃላፊነት ያለው አንድን ህዝብ መጠበቅ ያለበት፣ ሲቲዝኑን መጠበቅ ያለበት፣ ሀገሩን መጠበቅ ያለበት መንግስት ነው። ተጠያቂነት የሚወስደው መንግስት ነው። እኛ ጥያቄያችን ሀጫሉ ሲጠይቅ ሲናገር የነበረውን እስከ መስዋዕት የኦሮሞ ህዝብ የሚፈልገውን ነገር አድርገን የምናደርገውን ነገር እየተወያየን ወደፊትም ደግሞ በዚህ አጋጣሚ የኦሮሞ ኮሚኒቲ ሎስ አንጀለስ ያለ ነው በሌላ ቦታ ያሉ ኦሮሞዎችም ተቀናጅተን ብዙ ስራ ለመስራት ስለወሰን እንደ ኦሮሞ ሀጫሉን መሰዋቱን በዚህ አጋጣሚ ማጣታችን ከፍተኛ ሀዘን የተሰማኝ።
ገነት ጌታቸው ይባላል። እኔ ከሎስ አንጀለስ ነኝ። እዚህ የተገኘውበት ምክንያት ወንድማችን ያጫሉ አይናችን የሆነ ልባችን የሚረካበት ጀግናችንን ስለነጠቁን እናዝናለን። እንደ አንድ ኦሮሞ በጣም ነው የተሰማኝ። ልንተካው የማንችል ሰው ነው ያጣ ነው። ሁልጊዜ ልባችን ይደማል። እኔ ስለገደለው አይደለም፣ የገደለው ገደለው ጫሉን ገደሉት እንጂ ሌሎች ብዙ ያጫሉ እንደወለዱ ያለማወቃቸው ያሳዝነኛል።
ይህ በእንዲህ እንዳለም በሎስ አንጀለስ ከተማ የሚገኘው የኢፌዴሪ ቆንስላ ጄኔራል ጽፈት ቤት በአርቲስት ሀጫሉ ሁንዴሳ ላይ የተፈጸመውን ግድያ ወንጀል አጥብቆ እንደሚያወግዝ ገልጾ መንግስትም ወንጀለኞችን በፍጥነት ለፍርድ እንዲያቀርብም በማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ ጠይቋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል። በሌላ በኩል ደግሞ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በትዊተር ገጻቸው ላይ ያሰፈሩትና የኤርትራ መንግስት መልእክት እንደሆነ የተገለጸ መልእክት አነቃቂና የፍትህ ታጋይ የሆነው አርቲስት ሀጫሉ ሁንዴሳ ህይወት በሚያሳዝን ሁኔታ ተቀጭቷል ይላል። ለቤተሰቡ፣ ለሚሊዮኖች አድናቂዎቹና ለደጋፊዎቹ፣ ለኦሮሞና ለኢትዮጵያ ህዝብም ልባዊ ሀዘናችንን እንገልጻለን ይላል ይሄው የኤርትራ መንግስት መልእክት። ዝግጅታችን ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች ትናንት ለመገናኛ ብዙሃን መግለጫ ሰጥተዋል። አባቶቹ የአርቲስት ሀጫሉ ሁንዴሳ ግድያ እጅግ ያሳዘናቸው መሆኑን ገልጠው በሀገሪቱ ውስጥ ያለው ያለመረጋጋት በፈጠረው ሁከት በሕይወትና በንብረት ላይ እየደረሰ ያለው ጉዳት ያሳሰባቸው መሆኑን ተናግረዋል። የሰባቱን የሃይማኖት ተቋማት የበላይ ጠባቂዎችን መግለጫ የተከታተሉት የሃይማኖት ተቋማቱ ጉባኤ የቦርድ አባልና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑትን ቄስ ዶክተር ዋክስዩም ዶሳን በመግለጫውና በወቅታዊ ሁኔታዎች ላይ ያላቸውን አስተያየት እንዲያካፍሉን ደረጀ ደስታ ትናንት አነጋግሯቸው ነበር። ቀጥሎ ይቀርባል።
የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑት ቄስ ዶክተር ዋክስዩም ዶሳ በአገሪቱ ያለውን አሳዛኝ ሁኔታ እየተከታተሉ ነው።
አዎ፣ እንግዲህ ያው በመጠኑም ቢሆን ቤቶኜ እየተከታተልኩ ነው።
ምንድን ነው ምን አስተያየት አለት የሆነ ባለው ሁኔታ ላይ?
ባለው ሁኔታ ላይ ሁላችንም መላው ሀገሪቱና ህዝቦቿ ልባችን ያዘነ እንደሆነ ነው የምገነዘበው። በግሌም የሚያሳዝን አደራረግ ነው። የዚህ ብዙ ነገር የሚጠበቅበት ብዙም ደግሞ ለሀገሪቱም ለህዝቡ ለቤተሰቦቹ የተረፈው የሰራው ሀጫሉ በእንዲህ አይነት ሁኔታ መገደሉ በጣም እጅግ የሚያሳዝን ሁኔታ ነው። በአጠቃላይ በሀገሪቱ በጣም አሳዛኝ። ከዚያ ጋርም ደግሞ ተያይዞ የሚታዩ ሁኔታዎች አሉ። በእርግጥ እንዲህ አይነት አስቸጋሪ ሀዘን ሲያጋጥም ሰዎች የመናደድ በስሜት የመወሰድ ሁኔታዎች አሉ። በየአካባቢ ያለው ደግሞ በዚህ በሀዘኑ ምክንያት በተከፋው ህዝብ ላይም የችግሮችን የመቀስቀስ ነገር በሚያደርግበት ጊዜ በሀዘን ላይ ያለው ወገን ደግሞ እንደገና ሌላ አጻፋ እየሰጠ ብዙ ግታይት የለለባቸው ነገሮች እየታዩ ናቸው ያሉት። እንግዲህ ፈጣሪ እግዚአብሔርን ለምንለምን ይገባል ሰላም በምድርቱ ከአጽናፍ እስከ አጽናፍ እንዲወርድ እግዚአብሔር እንዲረዳን። የሃይማኖት አባቶች ዛሬም መግለጫ ሰጥተዋል። በየደረጃው ያሉቱ መጸለይና ፎም ደግሞ ሽማግሌዎች በያሉበት ስፍራ ህዝባችንን መምከር የሆነ ሆኗል። ያለፈው ነገር አልፏል። አሁን ቆሞ ብሎ ተከን ብሎ የነገውን ማሰብ ያስፈልጋል። የህዝብን አብሮነት የህዝብን አንድነት ማሰብና በዛ ላይ በጋራ ሆኖ መስራት አስፈላጊና ተገቢ እንደሆነ ነው የሚሰማኝ።
መንግስት፣ ተቃዋሚ ድርጅቶች፣ አክቲቪስቶችና የእንቅስቃሴው ተሳታፊዎች ማድረግ ስላለባቸው ይህን ብለዋል።
በዚህ አስቸጋሪ ሁኔታን በፈጠረ አሰራር ውስጥ የተሳተፉ መቼም አእምሮ ያለው ሰው ህዝብ ጋራ ኖሮ ያደገ ብዙ ነገር ያየ ሰው በወንድሙ ላይ እንዲህ አይነት ችግር መፍጠር ወንድምን መግደል አግባብ አይደለም።
እሳቸው በቦርድ ኃላፊነት ተሳታፊ የሆኑበት የኢትዮጵያ ሃይማኖት ተቋማት የበላይ ጠባቂ አባቶች መግለጫ አውጥተዋል።
የመግለጫው ፍሬ ነገር የሚጠቀለለው በሁለት መልክ ነው። አንደኛው የሃይማኖት አባቶች የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂዎች የሆኑቱ ያስተላለፉት አንደኛውና ዋናው ነገር በዚህ አርቲስት ላይ የተፈጸመው የግድያ ወንጀል እጅግ ያሳዘናቸው መሆኑን እነሱም ብቻ ሳይሆን ደግሞ በአጠቃላይ የሀገሪቱን ሕዝብ ያሳዘነ መሆኑን ነው አስምረውበት የሰጡት መግለጫ። በሁለተኛ ደረጃ ደግሞ አሁን አገለችበት የዚህ የኮቪድ-19 በሽታ አንጻር እንዲህ አይነት ሁኔታ በሚፈጠርበት ጊዜ ብዙ ሰው ይወጣል፣ ብዙ ሰው ይገናኛል። ስለዚህ ጥንቃቄ ማድረግ እንደሚገባ አልፎ ደግሞ በተለይ በአሁን ጊዜ አገሪቱ በብዙ ሁኔታ ውስጥ ነችና ያለችው በተለይ የአባይ ጉዳይ አለ። የዚህም ህዝብ አንድነት የሚጠይቅ በጋራ ሆኖ ከውስጥም ከውጭም የሚሆኑትን ችግሮች የመከላከሉ ሁኔታ አለና በዚያ ዙሪያም ደግሞ ጠበቅ ያለ ማሳሰቢያ ነው የሰጡት። ህዝቡ በሰላም ሆኖ ወደፊት መራመድ እንዳለበት፣ አጸፋዊ የሆነ ችግርን እንደገና መልሶ መፍጠር የማይገባ መሆኑን፣ በተለይም ደግሞ በንብረትና በሰው ህይወት ላይም ደግሞ ጉዳት ማድረሱ አግባብነት የሌለው መሆኑን ነው አስምረውበት የተናገሩት። ኢትዮጵያ ሃይማኖት ተቋማት ጉባኤ የቦርድ አባልም ስለሆንኩ ከዚህ የተነሳ ነው ስከታተል የነበረው። በጥሩ የሆነ መልእክት ያሳለፉት።
የትኞቹ የሃይማኖት ድርጅቶች ስም ነው የተላለፈው መልእክቱ?
ሰባት ናቸው የኢትዮጵያ ሃይማኖት ተቋማት ጉባኤ አባል ሃይማኖት ተቋማት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ አልፎም ደግሞ የኢትዮጵያ ሰባተኛ ቀን አድቨንቲስት ቤተ ክርስቲያን፣ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ እና የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ናቸው አባላት የሆኑት።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብራን ኃይሉና እኔም ያስተናገድኳችሁ የቆየሁት ሰሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ ራስዎን ከኮሮና ቫይረስ መጠበቅ አይዘናጉ። በእኛ በኩል ሰላም፣ ጤና ይስጥልን። በደህና ደሩ። Thank you.